ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ጤና ይስጥልኝ አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተደርሶ በተጫነ ጀብሬ መኮንን የተተረጎመውን መጽሐፍ ትረካ ክፍል 9 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ባለፉት 5 ዓመታት የሀገሪቱ አጠቃላይ የውጭ ዕዳ በጥፍ ማደጉ ተገለጸ። በ2004 ዓ.ም ተመረተ የበጀት ዓመት 1.4 ቢሊዮን ዶላር የነበረው የሀገሪቱ የውጭ ዕዳ በ2007 ዓ.ም ወደ 6.4 ቢሊዮን ዶላር ያደገና በ2008 ዓ.ም ደግሞ 3.3 ቢሊዮን ዶላር የነበረ መሆኑን ምንጮች ዘግበዋል። አገሪቷ ከአቅም በላይ በሆነ ዕዳ ውስጥ ከገባች ዋናውን ብድር ከመክፈል በተጨማሪ በየዓመቱ ለወለድ ክፍያና ለሌሎች የባንክ አገልግሎቶች የምትከፍለው ገንዘብ በጣም ከፍተኛ ስለሚሆን በኢኮኖሚው እድገትና በመጪው ትውልድ የኑሮ ሁኔታ ላይ ከፍተኛ ጫና ይፈጥራል ተብሏል። በተያያዘ ዜና ሰሞኑን የወያኔው የንግድ ሚኒስቴር ለፓርላማው ባቀረበው ዘገባ ባለፉት 6 ወራት ወደ ውጭ የተላከው የሸቀጥ መጠን ያሽቆለቆለና ከታቀደው በግማሽ የቀነሰ መሆኑን ጠቅሷል። በዚህ ዓመት በአጠቃላይ 349 ሚሊዮን ዶላር የሚያስገኝ የፋብሪካ ውጤት ወደ ውጭ ለመላክ ታቅዶ የነበረ ሲሆን የተገኘው 198.5 ሚሊዮን ዶላር ብቻ መሆኑ ተገልጿል። ወደ ውጭ የሚላከው የጥጥ፣ የቆዳ፣ የስጋና የሌሎች ምርቶች መጠን በከፍተኛ ደረጃ መቀነሱም ታውቋል። በህዝባዊ አመጹና በአስቸኳይ ጊዜ አዋጁ ምክንያት ወደ ኢትዮጵያ የሚገቡ የጎብኚዎች ቁጥር እጅግ በመቀነሱ በዘርፉ የሚገኘው የንግድና የስራ እንቅስቃሴ በከፍተኛ ደረጃ መዳከሙን ሁኔታውን የሚከታተሉ ወገኖች ገልጸዋል። በየቦታው የሚገኙ የቅርሳቅርስ ሱቆች ገበያቸው በከፍተኛ ደረጃ የቀነሰ ሲሆን አገር ጎብኚዎችን የሚያስተናግዱ የሆቴሎች፣ የምግብና የመዝናኛ ቦታዎች በገበያቸው መቀዝቀዝ ምክንያት ሰራተኞችን ያባረሩና የባንክ ዕዳቸውን መክፈል እንዳቃታቸውም ታውቋል። ከቱሪዝም ጋር በተያያዘ የኢኮኖሚ መስክ ከ900 ሺህ እስከ 1 ሚሊዮን የሚደርሱ ኢትዮጵያውያን የተሰማሩ ሲሆን የጎብኚዎች መቀነስ ብዙዎችን ስጋት ላይ ጥሏል። ከጠቅላላ ሀገራዊ ገቢ 10 ከመቶ ድርሻ ያለው የቱሪዝም የኢኮኖሚ ዘርፍ መዳከሙ በኢኮኖሚው ላይ ያሳደረው ጫና ከፍተኛ መሆኑ ሲታወቅ ህዝባዊ አመጹና የአስቸኳይ ጊዜ አዋጁ በኢኮኖሚው ላይ ምንም ጉዳት እንዳላመጣ የወያኔ ባለስልጣኖች ጠቅላይ ሚኒስትርን ተብዬውን ጨምሮ በተለያየ ጊዜ መናገራቸው ይታወሳል። የፖለቲካ ተንታኞች በኢኮኖሚ መስክ የተከሰተውን ችግር ለማስወገድና የተረጋጋ የፖለቲካ ሁኔታን ለመፍጠር የአንድ ቡድን የአምባገነን አገዛዝ ለአንዴም ለሁሌም ማስወገድና ህዝብን የመብት ባለቤት ማድረግ የሚጠበቅ ነው ብለዋል።
ንግስት ይርጋና ሌሎች ተከሳሾች ማክሰኞ ጥር 23 ቀን ፍርድ ቤት ቀርበው ለተከሰሱበት ክስ የመጀመሪያ የመከላከያ ማስረጃ አቅርበዋል። በዚህ ጉዳይ ላይ አቃቤ ህጉ ያለውን የመከራከሪያ መልስ እንዲያቀርብ ለየካቲት 7 ቀን የተቀጠረ መሆኑም ታውቋል። በተያያዘ ዜና የሰማያዊ ፓርቲ ብሔራዊ ምክር ቤት ሰብሳቢ የነበረውና በቅርቡ ከወያኔ የማጎሪያ ጣቢያ የተፈታው ይድነቃቸው ከበደ የሐሰት ወሬ በማውራት ክስ የተመሰረተበት መሆኑ ታውቋል። በቅሊንጦ እስር ቤት በነበረበት ወቅት መንግስት እስረኞችን በእሳት አቃጥሎ እናንተ ለምን ዝም ብላችሁ ታያላችሁ? አትጮሁም ወይ? አታለቅሱም ወይ? እኛም መታገል አለብን በማለት የሐሰት ወሬን በማውራት ለማነሳሳት ሞክሯል በሚል ተከሷል። በቀረበው ክስ መሰረት የወያኔ አገዛዝ ዜጎችን ለማሰቃየት እስከምን ድረስ እንደሚሄድና ምን ያህል ዝቅ እንዳለ ያሳያል ተብሏል። የአፍሪካ ህብረት የሞሮኮን የአባልነት ጥያቄ ተቀብሎ በድጋሚ አባል ያደረጋት መሆኑ ታወቀ። ደቡብ አፍሪካ፣ አልጄሪያ፣ ዚምባብዌና ሌሎች የአፍሪካ ሀገሮች ሞሮኮ በአፍሪካ ህብረት ውስጥ በድጋሚ አባል ልትሆን የምትችለው የምዕራብ ሰሃራ ግዛትን ህልውና ከተቀበለች ብቻ ነው የሚል መከራከሪያ ቢያቀርቡም ተቀባይነት ስላላገኙ ሞሮኮ በድጋሚ አባል ለመሆን ችላለች። የሞሮኮ ንጉስ መሐመድ በስብሰባው ላይ ተገኝተው ንግግር ያደረጉ ሲሆን ሞሮኮ በአፍሪካ ህብረት ውስጥ ለመግባት የፈለገችው ድርጅቱን ለመክፈል ሳይሆን ለመጥቀም ነው ብለዋል። በጋምቢያ የሚገኘው የሴኔጋል ጦር የቀድሞ ፕሬዝዳንት ቀኝ እጅ ናቸው የተባሉትን ጀነራል ቦራ ኮሌን በቁጥጥር ስር ያደረገ መሆኑ ተነግሯል። ከዚህም በተጨማሪ ከቀድሞ ፕሬዝዳንት የግል መኖሪያ ቤት በርካታ የጦር መሳሪያዎችና ጥይቶች የተገኙ መሆናቸውም ታውቋል። ጀነራል ኮሌ በሚስተር ጃሜ መንግስት ካናሊ በተባለ ቦታ የሚገኘው የወታደራዊ ጦር ሰፈር አዛዥና
የሚስተር ጃሜ ታማኝ የነበሩ መሆናቸውም ይታወቃል። ሚስተር ጃሜ ባለቤት ጠባቂ የነበሩ አራት ሰዎችም አብረው ታስረዋል። በኬንያ የሚገኙና ወደ አሜሪካ በስደተኝነት ለመሄድ ተዘጋጅተው የነበሩ 200 የሚሆኑ የሶማሊያ ስደተኞች ሰሞኑን ተግባራዊ በሆነው በትራምፕ አስተዳደር የቪዛ እገዳ ምክንያት ለመሄድ የማይችሉ መሆናቸውን በኬንያ የሚገኙ የስደተኞች ጉዳይ ባለስልጣኖች ገልጸዋል። ስደተኞቹ ወደ አሜሪካ ለመሄድ ዳዳብ ከተባለው የስደተኛ ካምፕ የለቀቁት ባለፈው ሳምንት ሲሆን በወጣው እገዳ ምክንያት ሰኞ በአውሮፕላን ተሳፍረው መሄድ ያልቻሉ መሆናቸው ተነግሯል። በአጠቃላይ 13000 የሚሆኑ ኬንያ ውስጥ የሚገኙ የሶማሊያ ስደተኞች ቃለ ምልልስ ተደርጎላቸው በስደተኝነት ለመሄድ የተፈቀደላቸው ሲሆን በአዲሱ የቪዛ እገዳ ምክንያት ጉዳያቸው ውድቅ መሆኑ ታውቋል። የኬንያ መንግስት የዳዳብ የስደተኛ ጣቢያን በመጪው ግንቦት ወር ለመዝጋት ያቀደ ሲሆን የተፈቀደላቸው ስደተኞች የሚኖራቸው እድል ጦርነት ወዳልተለያት ሶማሊያ መጓዝ ብቻ ይሆናል በማለት አንዳንድ ወገኖች ይናገራሉ። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 9 ምዕራፍ 18 ተንቀሳቃሹ ከተማ ዳር አጋማሽ ላይ የራስ ካሳ ጦር የመጨረሻውን ድንኳን ካቢያቶ ነቅሎ የጣሊያንን ወራሪ ጦር ሊገጥም ጉዞ ጀመረ። የራስ ካሳ ጦር ርዝመቱ ከ15 ኪሎ ሜትር በላይ ነበር። ጦሩ የአምባላጌን ተራራ ለቆ ወደ መቀሌ ሲገሰግስ ጣሊያኖች በመቀሌና በዙሪያዋ በርከት ያሉ ጥራት ያላቸው ምሽጎች ሰርተው ነበር። እንደ ኢትዮጵያውያን ሰላዮች አባባል ከመቀሌ ከተማ ውጪም በርከት ያሉ የጦር ካምፖች መመስረታቸውንና አንድ የጣሊያን ጦር ወደ ተምቤን ግዛት እየዘለቀ መሆኑን አስረድተዋል። የገበሬ ሰላዮች እንደ ገበሬ ደብሰው ምንም መሳሪያ ሳይዙ በቀላሉ በጣሊያን ጦር ስር ወድቃ ፍዳን ወደምታየው መቀሌ ይገቡና ይሰልሉ ነበር። በመጀመሪያው ቀን ጉዟችን አያቦታ ከምትባል አንዲት ትንሽ መንደር ደረስን። ወዲያው ራስ ካሳ ካንት የተጠረበ ከሚመስል ገደል ወደ ወገቡ አካባቢ በጣም አስደናቂና ጥሩ ምሽግ ልትሆን የምትችል የተፈጥሮ ዋሻ ሲያገኙ ነበር በዚች ቀበሌ እንደምንሰነባበት የተረዳሁት። በዚያች ዋሻ በየቀኑ እንዳስፈላጊነቱ ከፍተኞቹ የጦር ሹሞች ለምክር ይሰበሰቡ ነበር። እውነቱን ለመናገር እኔ ወደዚያች ዋሻ መሄድ ይከፋኝ ነበር። ይታያችሁ ካሁን አሁን አንድ ድንጋይ ተፈንቅሎ አለቀልኝ እያልኩ መስጋቱ፣ ከሁሉም በላይ ወደ ዋሻዋ የምትወስደው ጠባቧ መንገድ ምንም እንኳ ወታደሮች ጠራርበው ሊያሰፏት ቢሞክሩም እንኳን ለሰው ለዝንጀሮም ትከብዳለች። ከሁሉም በላይ የገረመኝ ሽማግሌው ራስ ካሳ በቀን 5-6 እንዳስፈላጊነቱ ያቺን የዝንጀሮ መንገድ ያለ ችግር ይወርዱ ነበር። የራስ ካሳ ጦር ካለፈው የቦምብ ውርጅብኝ ተምሮ እዚያም እዚህም ከየአለቶቹና ከየድንጋዮች ስር ሁሉም ለራሱ ጉድጓድ ይቆፋፍር ነበር። የቦምቡ ድብደባ ሲጀምር የሚደበቅበት ጉድጓድ ጦራችን የሰፈረበት አዲሱ መንደር ጦሩ እዚህም እዚያም እንደነገሩ በሚቀይሰው ጎጆ በሁለት ቀን ውስጥ ወደ ትልቅና ግዙፍ ከተማ ተለወጠ። ተንቀሳቃሽ ዘላን ከተማ። በሶስተኛው ቀን ራስ ካሳ ትልቁ የእንግዳ መቀበያቸውን ድንኳን እንዲጥሉ ትዕዛዝ ሰጡ። ዛሬ ታላቅ እንግዳ ይጠብቃሉ። ራስ ስዩም መንገሻል። ራስዩም መንገሻ መተማ ላይ ከደርቡሾች ጋር ሲዋጉ የወደቁት ያጼ ዮሐንስ አራተኛ የልጅ ልጅ ናቸው። የምዕራብ ትግራይ ገዥ የሆኑት ራስዩም መንገሻ ጦርነቱ በተጀመረ ሳምንት የጣሊያኑ ጦር እየገፋ ሲመጣ አድዋን ለቀው መውጣት ተገደው ነበር። እነሆ ከጥቂት ታማኝ ወታደሮቻቸው ጋር ለስድስት ሳምንት በተምቤን ተራራማ ክፍል ተጠግተው የኢትዮጵያን ጦር ሲጠብቁ ከርመው ዛሬ ያ ቀን ደርሶ ወደ ጦር ሰፈራችን ብቅ አሉ። ከጧት ጀምረው የራስ ካሳ የክብር ዘብ ከድንኳኑ ግራና ቀኝ እንደነገሩ ተሰልፈው ይጠብቃሉ።
ቀጥር ላይ መልክተኛው በፈጣን ፈረስ ቀድሞ መጥቶ የራስዩምን መቃረብ አበሰረን። ብዙ ሳይቆይ ጥቂት ፈረሰኞችና ነጭ ሸማ የለበሰው ጦራቸው ላይኔ ይታ ገቡ። ራስካሳይ ክብር ዘባዘሽ ቀኛዝማች አበበ ወታደሮችን በተጠንቀቅ እንዲቆሙ አዘዛቸው። ወዲያው የጦር ነጋሪቶች ያናስፈሪ ድምጻቸውን ከገደል ማሚቶ ጋር እየተቀባበሉ ያስተጋቡት ጀመር። ራስዩም እንደደረሱ ከራስካሳ ጋር ተሳስመው ተያይዘው ወደ ድንኳን ገቡ። ራስዩምን ካጀቡት በርካታ መኳንንት ጋር አንድ ረዘም ያለና የተጨማደደ ካኪ የለበሰና የጦር ሜዳ ቆብ የደፋ አውሮፓዊ አየው። ሰውየው በፈጣን እርምጃ በቀጥታ ወደኔ በመምጣት ኮሎኔል ኮናባሎቭ እባላለሁ አለና ለሰላምታ እጁን ዘረጋልኝ። ከተሎም በፈረንሳይኛ እርሶ እርግጠኛ ነኝ የራስካሳ የጦር አማካሪ ፓርለሳክ ነዎት አይደል አለኝ። መገረሜን ሳልደብቅ እንዴት አወቁ ብዬ ሳልጨርስ ኮሎኔሉ ፋታ ሳይሰጥ ሌሎች የት አሉ ብሎ ጠየቀ። አሁን ይበልጥ ተገርሜ የቶቹ ብዬ ጠየቅኩት። እስከማቀው ድረስ ከአዲስ አበባ ለራስካሳ ጦር 14 አውሮፓውያን መኮንኖችና 7 እንግሊዛዊ ዶክተሮች ተመድበዋል አለኝ ፈጠም ብሎ። ይቅርታ ኮሎኔል፣ ከልብ እንድስቅ ይፈቀድልኝ አልኩትና እንዳበደ ሰው መሳቅ ጀመረ። እንደምንም ሳቄን አፍኜ አንድም ዶክተር በጦራችን እንደሌለና ባለው መርፌ ወጊ ያበሻ ዶክተር ሞቼ በንፈራፈርም እንደማልታከምና ያለነው ብቻኛ አውሮፓውያን እኔና ጓደኛዬ ብራየር ብቻ መሆናችንን ስነግረው ትንሽ ራሱን አወዛውዞ አልፎ አልፎ ብቻውን እየሳቀ ወደ ድንኳን አመራ። መጀመሪያ ብቻዬን ነበርኩ፣ ቀጥሎ ኮሎኔል ተጨመረና ሁለት ሆነን፣ ከዚያ ሌላ ሶስተኛ ፈረንጅ መጥቶ ሶስት ሆነን። በስተመጨረሻው የኩባው ካፒቴን አሌሳንድሮ ዴ ቫል የራስ ሙሉጌታ የጦር አማካሪ መጣና አራት ሆነን ሳለ ወደ ጦርነቱ ማለቂያ ግድም ላይ የመጀመሪያው አውሮፓዊ ዶክተር ሹፕለር ከአይርላንዳዊው ካፒቴን ሃይኪ ጋር ሲደርስ ሁለት ሌላ የፖላንድ ተወላጆች በራስ ሙሉጌታ ሰፈር በጣሊያኖች ምርኮ ስር ወደቁ። ጋዜጠኞችና የጦር ሜዳ ዘጋቢዎች ምንም እንኳ በአዲስ አበባ ቁጥራቸው ከ200 በላይ ቢሆንም በሰሜኑ የጦር ሜዳ አንድም አልነበሩም። እስከማቀው ድረስ ወደ ደቡብም የዘለቀ ጋዜጠኛ አልነበረም። ይበልጥ እንዳለ ራስካሳ እንግዳ በመቀበያ ተንቀሳቃሽ ሳሎናቸው የክብር እንግዶችን ተቀብለው ከራስዩም ጎን ለጎን ተቀምጠዋል። እኔና ኮሎኔሉም ራሶቻችን ጀርባ ቆመናል። ራስካሳም ራስዩምም አጠር ያሉ ንግግሮች ካደረጉ በኋላ በንጉሠ ነገሥቱ ስም ዋንጫቸውን አነሱ። ለዳግማዊ ድል ወደፊት ወደፊት። አዎ ራስካሳ በዚያች ምሽት የመጨረሻዋን የሻምፓኝ ሳጥናቸውን መስዋዕት አደረጉ። በዚያ ምሽት ከኮሎኔሉ ጋር ሌሊቱን ሙሉ ስናወራ አደርን። ከዛች ቅጽበት ጀምሮ እድላችን ተሳስራለች። በአንድ ድንኳን ውስጥ አብረን መኖር ጀምረናል። ወደፊት የሚገጥመንን ሁሉ ከጀግናው የኢትዮጵያ የገበሬ ሰራዊት ጋር ለመጋፈጥ ወደፊት እያልን ሁለታችንም አሸለብን። ጣሊያኖች ስለ ሁለቱ ራሶች መገናኘት በሰላዮቻቸው አማካይነት ሳይሰሙ አልቀረም መሰለኝ። በነጋታው ከጠዋቱ 2 ሰዓት ላይ ከላይ ከተራራው ጥግ 3 የማስጠንቀቂያ ጥይቶች ተከታትለው ተተኮሱ። ወዲያው ከየገደሉ ስር ነጋሪቶች ድምጻቸውን አስተጋቡ። ብዙም ሳይቆይ በሰማይ ላይ ድምጻቸውን አስቀድመው 3 ነጫጭና ትንንሽ ነጠብጣቦች ታዩ። ቀጥለውም ሌሎች 3 ብቅ ብለው ሰፈራችንን አንድ ሁለቴ ከዞሩ በኋላ የቦምብ ዝናባቸውን ያወርዱብን ጀመር። ከደቂቃዎች በፊት ጸጥታ የሰፈነባትና ሰላማዊዋ መንደራችን በደቂቃዎች ውስጥ ወደ ገሃነም እሳትነት ተለወጠች። ይሄ የገሃነም እሳት ከታች ከወንዙ ስር መደዳውን የሚገጥቱን የቀንድና የጋማ ከብቶችን አስበርግጎ ነፍሲያው ጭኝ በያቅጣጫው ድንብረው ሲሮጡ ይታይ ነበር። አንድ ሰዓት የፈጀው ይሄ ቦምብ ዝናብ እንደድሜ ልክ ረዝሞብን ቆየ። ከአንድ ሰዓት በኋላ እነዚያ የተረገሙ የቆርቆሮ አሞራዎች የሞት እሳት መጥፋታቸውን ሲተዉ ከተደበቅኩበት ዋሻ ወጥቼ ኩልኩል እየተንደረደርኩ ስወርድ ሌላ የማስጠንቀቂያ ሶስት ጥይቶች ተከታትለው ተተኮሱ። ብዙም ጊዜ ስላልነበረኝ ሽቅም መመለሱን ትቼ ታጠገቤ ካገኘው ትንሽ ቋጠኝ ስር ተወርጉሬ ተኛው። ቋጥኙ ግማሽ አካሌን ስለሸፈነልኝ እግሮቼን ወደ ቁጥቋጦው ውስጥ ወሽቄ ስጠብቅ አንዱ አውሮፕላን ከሌሎች ተለይቶ ወደ እኔ አቅጣጫ በመብረቅ ፍጥነት ይበር ጀመር። ነፍሴ ጉሮሮዬ ውስጥ ተወተፈች። በዚህ ቅጽበት አውሮፕላኑ በእኔ ላይ የሚወድቅና ሞተሮቹ ብትንትኔን የሚያወጡኝ እስኪመስለኝ ድረስ ፈራው። ይሁን እንጂ አብራሪው የሚጥላቸው ቦምቦች የሚወድቁት ከኔ ትንሽ ራቅ ብለው ስለነበር እንደምንም ራሴን አረጋግቼ አውሮፕላኑ እንዳለፈኝ ሽቅ ወደ አስተማማኙ የራስ ካሳ ዋሻ ገሰገስኩ። ይገርማል፣ ያቺ እንደ ዝንጀሮ እንኳን አስቸጋሪ የሆነች የሰርጥ መንገድ እንዴት እንኳን እንዳለፍኩ አሳላውቅ ራሴን ከራስ ካሳ ዋሻ ውስጥ አገኘሁት። ጣሊያኖች የኢትዮጵያ ወታደሮች ተራራውን ተጠግተው መሽገዋል በሚል ግምት ሶስቱ የተራራውን አንድ ክፍል ሲደበድቡ ሌሎቹ ሶስቶቹ ደግሞ ከጀርባ ዞረው የቦምብ ዝናብ ያወርዱበት ነበር። አውሮፕላኖቹ ብዙ ጊዜ ዝቅ ብለው ሲበሩ ከከፍታ ቦታ ላይ በትክክል አብራሪውን ማየት ይቻል ነበር። እኔም ከራስ ካሳ የቋጥኝ ዋሻ ውስጥ ሆኜ አብራሪውን ጣሊያናዊ ሳይ ደሜ ይፈላ ነበር። ብዙ ኢትዮጵያዊ ወታደር እንዲህ ዝቅ ብለው ሲበሩ ብዙም ሳያነጣጥሩ ደጋግመው ይተኩሱ ነበር። ከኛም ዋሻ ብዙ ጊዜ ይተኮስ ስለነበረ አብራሪው ሁኔታውን ተገንዝቦ ዋሻችንን አግድም በአውሮፕላኑ ላይ የተጠመደውን መትረየስ ያከፈከፈብን ጀመር። በዚህ ቅጽበት ሽማግሌው ራስ ካሳ ሳይቀሩ ይተኩሱ ነበር። ከጎኔ የመሸገ አንድ ወታደር ጣሊያኖች ያወረዱብን የመትረየስ ጥይት ከዋሻ ጣሪያ ላይ የሰፈረችው ድንጋይ እጁን ክፉኛ ስለጎዳው ከለበሰው ያደፈ ሸማ እራፊ ጨርቅ ቆርጦ እጁን ያስር ነበር። በዚህ መልኩ በተደጋጋሚ የቦምብና የጥይት ዝናብ ሲያወርዱብን ቆይተው በድንገት አንዷ ቆርቆሮ አሽቆልቁላ መውረድ ጀመረች። በዚህ ቅጽበት የመጀመሪያዋን የጠላት አውሮፕላን የኢትዮጵያ ወታደሮች እንደጣሉ ጥርጥር አልነበረውምና ሁሉም ከመሸገበት ዋሻ ወደ ሰማይ እየተኮሰና እየፎከረ በታላቅ ጩኸት አውሮፕላኗ ወደ ወደቀችበት አቅጣጫ መሮጥ ጀመረ። ራስ ካሳም ጠመንጃቸውን እንደነገቱ ቁልቁል ተንደረደሩ። እኔም ተከተልኳቸው። ላፍታ ያህል ቆም ብዬ እየፎከረና እንዳንበሳ እያጓራ ውድ ጥይቱን እያንጣጣ በደስታ ቁልቁል እንደናዳ ወደ ሸለቆው የሚወርደውን ባለነጩን ሸማ የገበሬ ወታደር ሳይ እጅጉን በጣም ኮራው። እኔም ደስታዬን መቆጣጠር አቅቶኝ ጥርሴን እያፋጨው ወደ ሰማይ እየተኮስኩ ቁልቁል ስንደረደር ሶስት ጥይቶች ተደጋግመው ተተኮሱ። ለጥቆም ነጋሪቶች ከያቅጣጫው ጨዋታቸውን አሰሙ። ይሁን እንጂ ያን ደናዳ የሚነግደው ወታደር አልሰማም። እየፎከረና እየጮኸ ወደ ታች ወረደ። የኢትዮጵያው ጦር እንዲህ አጋጫቶ ሲወርድ ሁለቱ አውሮፕላኖች ማንዣበብ ጀመሩ። ቆምኩባት የገደል ጫፍ ላይ ሆኜ ቁልቁል ወደ ታች አያለሁ። አዎ፣ ከታች ረባዳ ቦታ ላይ አንድ አውሮፕላን ቆማለች። ብዙ ወታደሮች ከተለያየ አቅጣጫ ወደ አውሮፕላኑ ይሮጣሉ። አንደኛው አብራሪ የአውሮፕላናን ሞተር ለማስነሳት ከመዘውሯ ጋር ሲታገል፣ ሁለተኛው በአውሮፕላና ላይ የተጠመደው መትረየስ በኢትዮጵያ ወታደሮች ላይ ሲያርከፈክፍ ወታደሮቻችንም ደቅጠን ይረግፋሉ። እኛ ተከስክሳለች ብለን የገመትናት አውሮፕላን እንደምንም በግድ ታርፋለች። በዚህ መሃል ሁለቱ አውሮፕላኖች ደርሰው ዝቅ ብለው በመብረር በኢትዮጵያ ወታደር ላይ የሞት ዝናብ ሲያወርዱ፣ አብራሪው ሞተሩን ማስነሳቱ ቀናውና እንደምንም ተንፋቆ ማቆብቆብ በመቻሉ ከጥቂት ጊዜ በኋላ ከተራራው ጀርባ ተሰወረ። እስከ ምሽት ድረስ ወታደሮቻችን ሬሳና ቁስለኛ ሲሰበስቡ አመሹ። መርፌ ወጊው ሐኪማችን ፋታቶ ይዋከባል፣ ያለምንም እረፍ ይሰራል። በርካታ ሴቶች ሰብሰብ ብለው ተቀምጠው አሮጌ ሸማ ለቁስል ማሰሪያ ይቀዳሉ። የዛፉ ስር እንደ ነገሩ ከተገነጠለ ቅርንጫፍ እንጨት በተሰሩ ቃሬዛዎች ላይ ቁስለኞች ተኝተዋል። የሞተው ወደ መቃብሩ ወርዶ ቦታ እስኪለቅ ድረስ ያለምንም ሕክምና ተኝተው ህመማቸውን ውጠው ይጠብቃሉ። በጦር ሰፈራችን በጣም የተጎዳንና ሊድን የማይችል እግር ወይም እጅ መቁረጥ ብሎ ነገር የለም። ለነገሩ ይህን አይነት አስቸጋሪ ህክምና ሊያደርግ የሚችል ሐኪምም የህክምና መሳሪያውም የለንም። ሁለተኛ የአበሻ ወታደር እግሩን ወይም እጁን ከሚቆረጥ ሞትን ይመርጣል። እንደምን የእድሜ ልክ አካለ ጎዶሎ ሆኖ የዘመድ አዝማድ ሸክም ሆኖ መኖር ይቻለዋል? እና ሞትን ይመርጣል። ማምሻው ላይ ቴሌግራፊስቶቻችን አንቴና ማቆሙ ስለቀናቸው ከአዲስ አበባ ጋር መገናኘት ችለናል። ቀጥለንም ከተለያዩ የአውሮፓ ሀገሮች የሚተላለፉ ድምጾችን ስናዳምጥ ቆይተን ከሮማ የተላለፈ ዜና ሰማን። 18 የጣሊያን ቦምባርደር አውሮፕላኖች ለሁለት ሰዓታት ያህል የራስ ካሳ ጦር የሰፈረበትን አይቦታ የጦር ሰፈር መደብደባቸውን ገልጾ፣ ወደ ዝርዝር ዜናው በመግባት አንድ የጣሊያን አውሮፕላን በኢትዮጵያ ወታደሮች ተመቶ ጦሩ ከሰፈረበት የጦር ሰፈር ራቅ ብሎ ለማረፍ መገደሉንና አንድ የጣሊያን ወታደራዊ ታዛቢ መኮንን መገደሉን አሳወቀ። አብራሪውም ከብዙ ድካም በኋላ የአውሮፕላን ሞተሮቹን ጠግኖ ሞተሩን አስነስቶ መብረር በመቻሉ ወደ ጣሊያኖች የጦር ሰፈር መቀሌ በሰላም መመለሱንና ሌላም ነገር ጨማምሮ አወራ። የተገደለው ወታደራዊ ታዛቢ ካፒቴን ያኔ ከጦርነቱ በፊት በግድ ለራስ ካሳ የሰሜኑን የኢትዮጵያ ክፍል የሚያሳይ ካርታ የሰጣቸው መሆኑን በኋላ ዘግየት ብዬ ተረድቻለሁ። የጣሊያን ጦር ጀነራል ቀርቶ እያንዳንዱ የመቶ መሪ መኮንን ስለ እያንዳንዷ የኢትዮጵያ ተራራ፣ ወንዝ፣ ጅረትና ሸለቆ፣ ትንንሽ መንደሮች እንኳ ሳይቀር የሚያሳይ ካርታ ይዞ ነበር። እኛ ጦር ግን የነበረችው ከትምህርት ቤት ለዚያውም ከጣሊያን ትምህርት ቤት መማሪያ መጽሐፍ ላይ የተቀደደች የአየር ጸባይ ጠቋሚ ካርታ ብቻ ነበር። ያቺ ወድቃለች ተከስክሳለች ብለን የገመትናት አውሮፕላን ስትቻኮል ሁለት ካርታዎች ጥላልን ሄደች። ካርታዎቹ ከአስመራ ከተማ እስከ መቀሌ፣ ከመቀሌ እስከ አምባላጌ ድረስ ያለውን ክፍል ግልጽ አድርገው የሚያሳዩ ነበሩ። ይቺው ካርታ እስከ ጦርነቱ ፍጻሜ ድረስ የነበረችን ብቸኛ ካርታ ነበረች። በጣም ከመሸ በኋላ በአጭር ሞገድ ከፓሪስ የሚተላለፍ ጣቢያ መሳብ ቻልኩ። ከዚያ ጣቢያ የታንጎ የሙዚቃ ሜሎዲ ይንቆረቆራል። እሱም ጣፋጭ የሆነ የዳንስ ሙዚቃ እዚህ በኢትዮጵያ ተራሮች ጫፍ ላይ እንደ ዝንጀሮ ድንጋይ ታቅፈው መስማት በጣም የሚገርም ነገር ነው። እዚያ ፓሪስ ከዚህ ብዙ ርቆ የዘመኑ ወጣት ያለምንም ሐሳብ ታንጎ እየደነሰ፣ ሴቱን እያጫወተ፣ ቪኖን እየተጎነጨ ሲስቅና ሲጫወት፣ በደስታ ዓለሙን ሲቀጭ፣ የእድሜ እኩዮቹ ወይም ታናናሾቹ የኢትዮጵያ ወጣቶች እዚህም እዚያም የሞት ጣር ያጥራሉ። ቆስለው ህመማቸውን ውጠው ያለምንም ማስታገሻ መድኃኒት ያስታምማሉ። ሰፈርንበት የጦር ሰፈር ዙሪያ የተራቡ ጅቦች ያነፈንፋሉ። አይቺ ምድር ብቻ የታንጎ ሙዚቃ ሲቆም አጥር ያለ ዜና ቀረበ። የተባበሩት መንግስታት ድምጽ መስጠታቸውንና በጣሊያን ላይ ማዕቀብ መጣላቸውን አሳወቁ። እንግዲህ በጣሊያን እጅ እንድንወድቅ መቼም አይፈቅዱም። አያደርጉም፣ ይረዱናል። ከጥቂት ደቂቃዎች በኋላ እኩለ ሌሊት ይሆናል። ህዳር 9 ቀን 1928 ዓመተ ምህረት አለፈች። ምዕራፍ 19 ሶስቱ ነገስታት። ራስዩም መንገሻ ዛሬ ያደሩት እኛ ጦር ሰፈር ነው። የራስዩም ጦር የሰፈረው ከኛ ጦር ሰፈር የተወሰኑ ሰዓቶች የሚፈጅ መንገድ ራቅ ብሎ እታች ቆላው ውስጥ ነው። ራስዩም መንገሻ ያላቸው የሚከተላቸው ወደ 5000 የሚሆን ወታደር ብቻ ነው። የቀረው ጦራቸው በትናንሽ ሹሞች እየተመራ ተበታትኖ ተምቤን ውስጥ ከጠላት ጋር ይዋጋል። እንደሚመስለኝ ራስዩም መንገሻ አድዋን ሲለቁ ብዙ ንብረት ያዳኑ አልመሰለኝም። ወይም ደግሞ ለወታደሮቻቸው የወር ደሞዝ ለመክፈል ይችሉ ዘንድ ከራስ ካሳ 5000 ጠገራ ብር ተበድረው ነው የሄዱት። የኢትዮጵያ ወታደሮች የወር ደሞዝ 1 ብር ነበር። በዚህ 1 ብር ወር ከወር ቀለባቸውን ችለው መቆየት አለባቸው። ይቺ 1 ብር የገበሬውን ወዶ ገባ ወታደር አይመለከትም። ለምሳሌ የደጃዝማች አበራ 20000 ጦር ከደጃዝማች አበራ 1 ብር እንኳ ሲወስድ አላየውም። የራስ ካሳ የጦርነት ካዝናቸው ወደ 300000 የማሪያ ትሬዛ ብር ይጠጋ ነበር። በዚህ በጦርነት ሰዓት ማንም የወረቀት ገንዘብ ስለማይቀበል እነዚህን ከባድ የብር ሳንቲሞች መሸከም ግድ ነበር። የራስ ካሳ ካዝና ክብደት ወደ 8 ቶን አካባቢ ሲሆን እነዚህን ብሮች በሳጥን ከቶ ከጦሩ ጋር ለማጓጓዝ ወደ 200 የሚሆኑ አህዮች ያስፈልጉ ነበር። ባለፈው ከራያ ሽፍቶች ጋር ችግር በተፈጠረ ጊዜ ራያዎች የተወሰነ ሳጥኖች ዘርፈው ስለነበር ራስ ካሳ ገንዘብ ቤታቸውን ብሮቹን እንዲቆጥር አዘዙት። ከጠዋት ጀምረው 4 የገንዘብ ቤቱ ረዳቶችና ገንዘብ ቤቱ ተቀምጠው ዋናው ገንዘብ ያዥ ሳጥኑን ይከፍትና ብሮቹን ሜዳ ላይ ዘርግፎ አንዷን ያነሳና ሲወረውር ሌሎቹ 4ቶቹ 1 ይላሉ። ሁለተኛውን ሲወረውር 2፣ ሶስተኛውን ሲወረውር 3 እያሉ ቆጠራ ውስጥ ገቡ። ከሳብ በኋላ እንደገንዘብ ቤት ከተመረጠች አንዲት ዋሻ ጠገብ ሳልፍ ገንዘብ ቤቶቹ በትዕግስት እየቆጠሩ 12375 መድረሳቸውን ሰማው። ማምሻው ላይ ስመለስ በዚያው በገንዘብ ቤት በኩል ሳር ገንዘብ ቤቶቹ በዋሻው ውስጥ ሆነው ከፍ ባለ ድምጽ ይጨቃጨቁ ነበር። ነገሩን በኋላ ስሰማ እንዲህ ነበር። አንድ የራስ ካሳ ዘብ ከራስ ካሳ ወደ ዋናው ገንዘብ ቤት ተልኮ ወደ ዋሻው ከገባ በኋላ መልእክቱን ለዋናው ገንዘብ ያዥ እያስረዳ ከተቆለለው የማሪያ ትሬዛ ብር አንዱን በእግሮቹ ጣቶች ቆልፎ ሊወጣ ሲል ከአራቱ አንዱ ስላየው ዘቡም ብሩን ቢመልስም ይሄ ግርግር ቆጣሪዎችን ቁጥሩን አሳሳታቸው እና አንዱ 24753 ነው ብሎ በምኒልክ ሲምል፣ ሌላው ደግሞ የለም 24553 ነው ብሎ እሱም በምኒልክ ይምላል። መጨረሻ ዋናው ገንዘብ ያዥ እንደ ንጉስ ሰለሞን ይፈርዳል። በሏውን መሽቷል። ነገ በጠዋት ተነስተን እንደገና እንቆጥራለን ይላቸውና ይለያያሉ። ሁለተኛው ቀንም መቁጠሩ ስላልሆነላቸው ጭቅጭቁን ትተው ለራስ ካሳ ምንም እንዳልጎደለ ተናግረው ብሮቹን ወደ ሳጥን መልሰው ቆለፏቸው። በርከት ያሉ አስቸጋሪ ቀናት አለፉ። መላ አካላቴ ክፉኛ ደክሟል። ትኩሳት በትኩሳት ሆኛለሁ። በጦር ሰፈራችን እውነተኛ ዶክተር ቢኖር ኖሮ ባለሁበት ሁኔታ ቢያንስ የተወሰኑ ቀናት ለጥብዬ በጸጥታ እንድተኛ እንዲሁም ትኩሳቴን እንዳስታምም ባዘዘኝ ነበር። ግን መተኛቱ የማይታሰብ ጉዳይ ነው። እንዴትስ ታስቦ? ገና ሳይነጋ በወጋጋኑ ድንኳናችንን ነቅለን ወደ ዋሻ መግባት አለብን። አለበለዚያ ልክ ጎህ ሲቀድ እነዚያ የተረገሙ የቆርቆሮ አሞራዎች መጥተው ድራሻችንን ያጠፉናል። አሁን የኢትዮጵያ ወታደር የጣሊያንን አውሮፕላኖች ተላምዷቸዋል። ገና ሳይመጡ በፊት ድንኳኑን ነቅሎ ልክ የማስጠንቀቂያዎቹ ተኩሶች ሲተኮሱ ተረጋግቶ ወደ ቆፈራት ዋሻው ይገባል። በከንቱም ውድ ጥይቱን ማባከን እርግፍ አርጎ ትቶታል። ምንም እንኳ በየቀኑ ለረጅም ሰዓታት በቦምብ ቢደበድቡንም እንደመጀመሪያው አካባቢ ብዙ ሰው አያልቅብንም ነበር። ያው ዋሻዋ የቦምብ ናዳ ሳትችል ቀርታ በቆፈራት ምሽጉ የሚቀበር እድለቢስ ግን አይጠፋም ነበር። በዚህ መሃል ጣሊያኖች ሽፋታ ከምትባል ቀበሌ ወደ መቀሌ አካባቢ የጀመሩትን የአውሮፕላን ማረፊያ ሰርተው ጨረሱ። የኢትዮጵያውያን ሰላዮች አገላለጽ ወደ 30 አውሮፕላኖች፣ ወደ 30 ታንኮችና በርካታ የጭነት መኪናዎች ከብዙ ተንቀሳቃሽ ብረት ለበስ መኪና ነገሮች ጋርና በጣም ብዙ ወታደሮች ማስፈራቸውን ተናግረዋል። እዚህ ላይ የኢትዮጵያ ሰላዮች ወታደር ቁጥር ላይ ብዙ አይሆንላቸውም። እናም ብዙ የሚለውን ቃል ይጠቀሙ ነበር። ኢትዮጵያውያን በአይነታቸው ተወዳዳሪ የማይገኝላቸው ድንቅ ሰላዮች ቢሆኑም በወታደር ቁጥር ላይ ችግር ነበረባቸው። አንድም በዘመናዊ መልኩ በየሻለቃው የተመደበውን ጦር ለይቶ ማወቅና ማስላቱ ላይ ችግር አለባቸው፣ ወይም ደግሞ እንዲያው ዝም ብለው ብዙ ወይም በጣም ብዙ ማለት ይቀናቸዋል። ራስ ካሳ ከራስ ስዩም ጋር ከመከሩ በኋላ መቀሌ የሰፈረው ጦር ላይ ጥቃት ከመሰንዘራቸው በፊት ትክክለኛውን የጣሊያን ወታደር ቁጥር ማወቅ በመፈለጋቸው ብልጥና አሉ የሚሏቸውን ሹሞቻቸውን ለስለላ መላክ ጀመሩ። ሰላዮቻችን ወደ መቀሌ ሲጓዙ በአብዛኛው እንደ ተራ ባላገር ገበያተኛ ለብሰውና ያለምንም መሳሪያ የፍየል ግልገል ወይም ዶሮ ወይም የፍየል ቆዳ ይዘው ወደ መቀሌ ከተማ ገብተው ይመለሱ ነበር። ይሁንም እንጂ አንዳንድ ገበሬዎች ለሁለቱም ወገን ይሰልሉ ስለነበር ይህንንም ጣሊያኖች ደርሰውበት ለመቀጣጫ ብዙ ሰው በመቀሌ አደባባይ ሰቀሉ፣ ረሸኑ። እነዚህ ምስኪኖች ባህል ብዙዎቹ በእውነትም የሆነ ነገር ሽጠው ዕቃ ለመግዛት የወጡ ገበያተኞች ነበሩ። ጣሊያኖቹ በዚህ መልኩ ብዙ ኢትዮጵያውያን ገበሬዎች ቢፈጁም እኛ ሰላዮች ሳይበገሩ በየቀኑ ወዶ ገቦች ራስ ካሳ ፊት እየቀረቡ እድሉ እንዲሰጣቸው ይለምኑ ነበር። አንድ ቀን ማምሻው ላይ አንድ ሸምገል ያለና ጸጉሩን ያጎፈረ ረዘም ያለ ጢማም ሸበቶ ሽማግሌ ራስ ካሳ ፊት ቀርቦ ወደ መቀሌ ይልኩት ዘንድ ለመነ። ራስ ካሳ የሽማግሌውን ሁኔታ አይተው ደስ እንዲለው ብቻ ሲፈቅዱለት እንዲጠነቀቅና ጦሩ እንደሚፈልገው ጭምር አስጠንቅቀውና ሞራል ሰጥተው ላኩት። ይሄ ሽማግሌ ወደ መቀሌ ጉዞ ሲጀምር ዶሮም ይሁን የፍየል ግልገል የፍየልም ቆዳ ምንም የሚሸጥ ነገር አልያዘም ነበር። በምትኩ የብልህ ሽማግሌ ሁለት አነስ ቢሉም ለሸክም የሚከብዱ ያልፈነዱ ቦምቦች ይዞ ጉዞውን ቀጥሎ በሁለተኛው ቀን በርካታ ጠቃሚ የሆኑ መረጃዎች ይዞ ተመለሰ። እኔም የወሬ ወሬ የሽሜውን ዝና ሰምቼ አይቅርብኝ አልኩና ያኔ ትኩሳት በነበረኝ ጊዜ ደጃዝማች አበራ ከለገሰኝ አረቄ ከሲጋራዎች ጋር ሽማግሌውን ጋብሼ አስደናቂውን ጉዞውን እንዴት እንደነበረ እንዲያጫውተኝ ለመንኩት። እውነት ለመናገር ሽሜው ሲያጫውቱኝ ሳቄን መቆጣጠር አልቻልኩም ነበር። ነገሩ እንዲህ ነው። ሽሜው ሁለቱም ቦምቦች በመያዝ ወደ አንድ የጦር ካምፕ ሄዱና አለቃችሁን አቅርቡልኝ ይሏቸዋል። የጣሊያን ወታደሮች የሚናገሩት ስላልገባቸው አስተርጓሚ ወዳለው አንድ መቶ አለቃ ይወስዷቸዋል። ሽማግሌው መቶ አለቃው ጋር ይቀርቡና ጌታዬ፣ ይኸውሎት ትላንት ወደ እርሻ ቦታዬ ስሄድ እነዚህ ሁለት ብረቶች ከማሳያ ውስጥ አገኘኋቸው። እንደ ጎረቤት ያባባል ከጣሊያን አውሮፕላኖች ቂጥ ስር ነው የወደቁት አሉ። እናም ይኸው እነሆ ይዤላችሁ መጥቻለሁና ተቀበሉኝ፣ ካሳም ይሰጠኝ ብለው ይለምናሉ። መቶ አለቃው በሽማግሌው ታሪክ እየሳቀና ቦምቦቹን ተቀብሎ ካሳውንም ሳይከፍላቸው ትከሻቸውን መታ መታ እያደረገ ከጣሪያ በላይ እየሳቀ ሽማግሌውን ያባረራቸዋል። ሽማግሌው በዚህ መልኩ ከአንዱ የጦር ሰፈር ወደ ሌላው እየዞሩ አንድ መቶ አለቃ ብረቶችን ወስዶ ብሬን ሳይሰጥ አባረረኝ፣ ከጣሊያኑ ንጉሥ ዘንድ አቅርቡኝ እያሉ ሲከሱ ሁሉም ቦታ እየሳቁባቸውና እያላገጡባቸው ሲያበሯቸው ተመሳሳይ ታሪክ እያወሩ ተመሳሳይ መልስ እየገጠማቸው በመቀሌ ከተማና በአካባቢው ያለውን የጣሊያን ጦር አንድም ሳይቀር ሰልለው ተመለሱ። አዎ ድንቅና ብልህ ሽማግሌ መሆናቸው አስደስቶኝ እያደነኳቸው ምሽቱን ስንጫወት ቆይተን ውህዳዬ የነበረችውን አረቄ ተንጠፍጥፋ ስታልቅ ተለያየን። ለመጀመሪያ ጊዜ ራስ ካሳ ህዳር 16 ቀን የመጀመሪያ ልጃቸውን ደጃዝማች ወንድወሰንንና ደጃዝማች ጨቡዴን ከ10,000 ወታደሮች ጋር የአምባራዶምን ተራራ ጫፍ እንዲይዙ አዘው ላኳቸው። የሚገርመው ነገር የጣሊያን እውቅ ጀነራሎች ታሪክ የማይረሳው ታላቅ ስህተት የሰሩት አምባራዳምን የመሰለች ቁልፍ ቦታ የኢትዮጵያ ሰራዊት ሳይደርስ በፊት ቀድመው ያለመያዛቸው ነበር። የሁለቱ ደጃዝማቾች ጦር የጣሊያን ሰላይ አውሮፕላኖች እንዳያቸው ሌሊቱን ጨለማን ተገናርገው ሲጓዙ አድረው ሊነጋጋ ሲል አምባራዶም ደርሰው መሸጉ። የጣሊያን አውሮፕላኖች ረፋዱ ላይ አምባራዶምን ሲዞሩ አረፋብደው በስተመጨረሻ የተሸከሙትን የቦምብ ጭነት በትንሿ የእንጣሎ ከተማ ላይ አራግፈው ወደ መቀሌ ተመለሱ። አምባራዶም ከባህር ወለል በላይ 2756 ሜትር ከፍታ ያላት፣ ለሁለቱም ወሳኝ መንገዶች ማለትም ወደ መሃል ሀገር ዘልቆ ለመግባት አምባላጌን አልፎ ወደ ሰቆጣ ለማለፍ የሚያስችሉ መንገዶችን መቆጣጠሪያ ብቸኛ አማካይ ቦታ ነበረች። ሆነም ቀረ ከሁለት ወር በኋላ አምባራዶምን ለመቆጣጠር ከራስ ሙሉጌታ ጦር ጋር 2 ሳምንት የፈጀ ከባድ ጦርነት ተደርጎበት የጣሊያን ጦር ምንጊዜም የማይረሳው ከፍተኛ ጉዳትና ሽንፈት ገጥሞታል። ዋናው የራስ ካሳ ጦር እስካሁን ከሰፈርንበት አይቦታ የጦር ሰፈር ሆኖ የራስ ሙሉጌታን መምጣት በትዕግስት ሲጠብቅ የጣሊያን ጦር ሌት ተቀን በመቀሌና አካባቢዋ ያለውን ጦር እያጠናከረ ከመቀሌ ወደ መሃል ሀገር የሚወስድ ጥርጊያ መንገድ በመስራት ላይ ነው። በዚህ መንገድ ጠረጋ ስራ ላይ የተሰማሩት በአብዛኛው ኤርትራውያን ሲሆኑ የቀን ደሞዛቸው 1 ብር ተኩል ነበር። እዚህ ላይ የኢትዮጵያው ወታደር የወር ደሞዝ ማለት 1 ብር ጋር ስናወዳድረው በርካታ የትግራይ ተወላጆች ከጦራቸው እየጠፉ ለጣሊያኖች መንገድ ጠረጋ መግባታቸው ሊገርመን አይገባም። እነዚህ የትግራይ ልጆች ጥቂት ብሮች ካጠራቀሙ በኋላ ወደ ሽሞቻቸው በመመለስ በጦርነቱ ሙሉ በሙሉ በመሳተፍ ብቻ ሳይሆን ለራስ ካሳ በጣም ትልቅ ጠቀሜታ ያላቸው መረጃዎችን ይዘው ተመልሰዋል። ታዲያኖች እንዲህ በቀላል ገንዘብ በርካታ የሰው ጉልበት ተጠቅመው መንገድ የመጥረጉን ስራ ገፍተውበት መቀሌ ብዙ ርቀው ለተቀን እያሰሩ አልፎ አልፎ ቀላይ በብዙ ብረት ለበስ ተሽከርካሪዎች ሲዘዋወሩ ታይተዋል። እነ የተገነዘቡት ሁለቱ ደጃዝማቾች ወንዶሰንና ጫቡዴ የመንገድ ስራውን ለማጨናገፍ ጥቃት ቢሰነዝሩም በቀላሉ ወደ መሽጋቸው እንዲመለሱ በዘመናዊ መሳሪያ የታጠቀው ኢጣሊያን ልዩ ብርጌድ አስገድዷቸዋል። ምንም እንኳን ጦርነቱ ከተጀመረ ሁለት ወር ቢያልፍም እስካሁን እዚህም እዚያም ከሚከፈቱ አነስተኛ ተኩሶች በስተቀር የኢትዮጵያ ጦር ፊት ለፊት ከጠላት ጦር ጋር ገና አልገጠመም። የራስ ካሳ ዋናው ጦር በትዕግስት የራስ ሙሉጌታን ጦር እየጠበቀ ነው። በንጉሠ ነገሥቱ አስተዳደር የኢትዮጵያ ጦር ሚኒስትር የሆኑት ራስ ሙሉጌታ አዲስ አበባ 100 ሺህ ጦር በላይ ይዘው ከዛሬ ሁለት ወር በፊት ቢነሱም እንደምንሰማው ወሬ ከሳምንት በፊት ማይጨው ገብተዋል። ከዚሁ ጋር ተያይዞ በሚናፈስ ወሬ ጦራቸው ማይጨው ከመድረሱ በፊት ወደ ቆቦ አካባቢ በራያዎች ጥቃት ደርሶበት እንደነበርና ከሁለት ቀን በላይ በፈጀው በዚህ በሁለት ወንድማማቾች መካከል በተደረገ ጦርነት በርካታ ሰው ከሁለቱም ወገን ማለቁንና ራያዎች በስተመጨረሻ መሸሻቸውንም ሰምተናል። ለነገሩ የኛም ዘላኗ የጦር ሰፈራችን በየቀኑ ማለት ይቻላል በትግራይ ሽፍቶች ሳትዘረፍ ያደረችበት ቀን የለም። ከመስተውሰውና ከባድ ደም ከፈሰሰበት ግጭት በእኛ የጦር ሰፈር ማለት ነው ህዳር 24 ቀን ለሊት ነው። በዚሁ ወንድም የመግደል ጦርነት ከኛ ወገን 15 ወታደሮች ጦራችንንና ንብረታችንን ሲከላከሉ ሲወድቁ ከሽፍቶቹ ወገን ወደ 30 ገደማ በከንቱ ተገለዋል። የቁስለኞችን ቁጥር መርፌ ወጊው ዶክተራችንም የሚያቀው አይመስለኝም። አሳዛኝ ታሪክ ነውና ይቅር ቢያንስ እኔ ላስታውሰው አልፈልግም። ታህሳስ አንድ ቀን ረፋዱ ላይ ከወደ አምባላጌ በኩል አራት አውሮፕላኖች ወደ መቀሌ እየተመለሱ ነው። በኋላ እንደሰማሁት እነዚህ አራት አውሮፕላኖች የንጉሠ ነገሥቱን ጦር ደሴ ላይ ደብድበው መመለሳቸው ነበር። ከሰዓት በኋላ ባለ 3 ሞተር አውሮፕላኖች አምባላጌን ዙሪያ መደብደብ ጀመሩ። ወትሮው የተለየ ነገር ቢኖር አውሮፕላኖቹ አሁን ትላልቅ ቦምቦች ስለሚጥሉ እንዳታው በሚያስነሳው ሩምታ የሚንቀጠቀጠው መሬት እኛ ድረስ ይሰማ ነበር። ማምሻው ላይ እታች ረባዳ ቦታ ላይ እንደ ጉንደን ሰራዊት መስመር ይዞ የሚርመሰመስ የኢትዮጵያ ጦር ተራራውን እየወጣ ወደኛ ሲዘልቅ አየሁ። ቀዳሚውና በደጃዝማች አውራሪስ የሚመራው ከጅማ የተነሳው የራስ ሙሉጌታ ጦር ነበር። ለሊቱም ሙሉ ሲጎርፍ ያደረው የራስ ሙሉጌታ ጦር ዝርክርኩ የወጣ በጉዞ የደከመ ነበር። የሚቀጥሉት ሁለት ቀናትም የባላገሩ ጦር ከያቅጣጫው እየመጣ ይቀላቀል ነበር። በመጨረሻ ታህሳስ 3 ቀን ለረጅም ጊዜ ሲጠበቅ የነበረው የራስ ሙሉጌታ ጦርና እሳቸው ራስ ሙሉጌታም ደረሱ። የራስ ሙሉጌታ ወታደሮች ከኢትዮጵያ መንግስት ደሞዝ የሚከፈላቸው እውነተኞቹ የኢትዮጵያ ወታደሮች ነበሩ። ራስ ሙሉጌታ ከጦሩ ጋር በርከት ያሉ በቤልጅየም መኮንኖች የሰለጠኑ ወታደሮችም ነበሯቸው። ፈጣኖቹንም ባለ 20 ሚሜ የስዊትዘርላንድ ካምፓኒ ኦርሊዮን የሰራቸውን መካከለኛ መድፎች የታጠቀም ጦር ነበር። ይሁን እንጂ አብዛኛው የራስ ሙሉጌታ ጦር የታጠቀውን ባህላዊውን መሳሪያ ነበር። በሺዎች የሚቆጠሩ እጅና እግራቸውን ብቻ ይዘው የመጡም ነበሩ። ራስ ሙሉጌታ የተራራውን ምስራቃዊ ክፍል ይዘው ሰፈሩ። በዚህ በኩል ብዙም ሰው የማይጠቀምበት ከመቀሌ ወደ ደቡብ እስከ ደሴ ድረስ የሚወስድ መንገድ ነበረው። ከወር በላይ የራስ ሙልጌታ ጦር በመንገድ ላይ ይያለ ብዙ የሚናፈሱ አስደሳች ወሬዎች ነበሩ። ደወሬው የራስ ሙልጌታ ጦር በብዙ አውሮፓውያን መኮንኖች የሚመራና በርካታ የብሪታንያ የቀይ መስቀል ዶክተሮችም እንዳሉትና ሌላም ጥሩ ወሬዎች ጣፍጠው ይወሩለት ነበር። አሁን ራስ ሙልጌታንና ጦራቸውን ሳይ ያቺ ወሬ እውነትም ወሬ ብቻ ነበረች። አንድም ዶክተር አብሯቸው የለም። መኮንኖች ከአንድ ኩባዊ ካፒቴን በስተቀር ማንም አልነበረም። ኩባዊው ካፒቴን አሌሳንድሮ ዴልቫል 30 ዓመት ቢሆነው ነው። የተወለደው አሜሪካን ሀገር ቴክሳስ አካባቢ ሲሆን እዚያ ቴክሳስ ውስጥ ሚሊተሪ አካዳሚ ገብቶ የተማረ ሲሆን እዚያው አካዳሚ ያለ ካን የሜክሲኮ ጀነራል ልጅ ጋር ይወዳጅና ሜክሲኮ ውስጥ አብዮት ሲፈነዳ ጀነራሉን ከነልጃቸው አጅቦ ወደ ሜክሲኮ ይሄዳል። የሜክሲኮ አብዮት ሳይሳካ ቀርቶ ጀነራሉ ከነልጃቸው ወደ ሌላ የላቲን አሜሪካ አገር ሲሰደዱ ወጣቱ አሌሳንድሮ አጅቧቸው ተሰደደ። ብዙም ሳይቆይ አሌሳንድሮ ኤኳዶር ውስጥ በተካሄደ አብዮት ይካፈላል። በዚሁ አብዮት ኤኳዶር ውስጥ በብዙ ጥይቶች ተመትቶ እንደቆሰለ ይማረካል። አሌሳንድሮ ከኤኳዶር መንግስት ምህረት ያገኝና ወደ ኩባ ይሄዳል። የወጣት ካፒቴን ኩባ ውስጥ በተፈጸመ ወታደራዊ እንቅስቃሴ ይሳተፍና ተይዞ ሞት ይፈረድበታል። በእስር ላይ ያለ ዘበኞችን ጉቦ ከፍሎ አሳምኖ እንደ አንድ የእንግሊዝ መኮንን ልብስ ለብሶ በአንድ ወደ እንግሊዝ አገር በሚያመራ መርከብ ተሳፍሮ እንግሊዝ አገር ይገባል። ከጥቂት ወራት በፊት ለንደን ኢትዮጵያ ኤምባሲ ቀርቦ ለንጉሠ ነገሥቱ ጦር ያገለግል ዘንድ ጠየቀ። ጥያቄው አዎንታዊ መልስ አግኝቶ እነሆ ዛሬ የራስ ሙልጌታ የጦር አማካሪ ሆኖ ከአጠገቤ ቆሟል። በነጋታው ረፋዱ ላይ ራስ ስዩም መንገሻ ከትልልቆቹ ሹሞቻቸው ጋር ሰፈር ደረሱ። ራስ ካሳ እንግዳ መቀበያ ድንኳን ለመጀመሪያ ጊዜ ሶስቱ ከፍተኛ ባለስልጣኖች ለምክር ወደ ድንኳኗ ሳሎን ገቡ። ሶስቱም ያልነገሱ ነገስታት ከፍ ብሎ በተዘጋጀ መድረክ ላይ ውዱ የፋርስ አበባ ምንጣፍ ተነጥፎላቸው መሃል ላይ የሰሜኑ ጦር ጠቅላይ አዛዥ ራስ ካሳ ሲቀመጡ፣ ከቀኛቸው ወገን ራስ ስዩም መንገሻ የአጼ ዮሐንስ የልጅ ልጅ፣ በስተግራቸው ሸበተው ሽማግሌ ራስ ሙልጌታ የኢትዮጵያ የጦር ሚኒስትር ተቀመጡ። ለነዚህ ያልነገሱ ሶስት ነገስታት እግራቸው ስር የአበባ ምንጣፍ ተነጥፎላቸው አሉ የተባሉ ከፍተኛ መኳንንትና የጦር አበጋዞች እንደየደረጃቸው በስልጣን ተዋረድ ተቀምጠዋል። ምናልባትም በኢትዮጵያ ታሪክ ለመጀመሪያ ጊዜ ይመስላል እንዲህ አይነት ከፍተኛ ባለስልጣኖች በአንዲት ድንኳን ውስጥ ሲሰበሰቡ። አዎ፣ በዚህ ድንኳን ውስጥ ደጃዝማች ኃይሉ ከበደ የዋግሹም የከበደ ልጅና ወራሽ የአጤ ቴዎድሮስ የልጅ ልጅ ደጃዝማች አውራሪስ የጅማው ደጃዝማች አበራ የሰላሌውና ታላቅ ወንድሙ ደጃዝማች ወንድ ወሰንና ሌሎችም በርካታ ደጃዝማቾች፣ ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾችና ሌሎች ሹሞች ሁሉ ተሰብስበዋል። የራስ ካሳ እልፍኝ አስከልካይ ለዛሬው ቀን ክብር የሚገባውን ልብሱን ከሳጥኑ አውጥቶ እንደ ተጨማደደች ለብሶ በዚያች ድንኳን ውስጥ ያሉት ሹማምንት በትክክል በደረጃቸው መቀመጣቸውንና እንደ ማዕረጋቸውና እንደ አካባቢያቸው ወቅት የተለያየ ቀለም ባላቸው እራፊ ጨርቅ እየተሸፈነ የሚታደላቸው ጠጅ መዳረሱን ይቆጣጠራል። ወታደራዊ ምክር ለረጅም ሰዓት ተካሂዶ በመጨረሻ አንድ ውሳኔ ላይ ተደረሰ። እያንዳንዱ ሹም ተራው ሲደርስ እየተነሳ ጣሊያንን ጦር እንዴት ገጥሞ ማሸነፍ እንዳለበት የነደፈውን እቅድ አስረዳ። በመጨረሻ ደጃዝማች አበራና ደጃዝማች ኃይሉ ከበደ ያቀረቡት ሐሳብ ብዙ ካከራከረና ሌላ ብዙ ነገሮች ከተጨመሩበት በኋላ 100% በአንድ ድምፅ ጸደቀ። ይህ ፕላን ከወታደራዊ ስትራቴጂክ አንጻር መጥፎ አይደለም፣ ተግባራዊ ማድረግም ይቻላል። በዚሁ እቅድ መሰረት ራስ ሙልጌታ ከመቀሌ በስተምስራቅ ያለውን ቦታ እንዲይዝ፣ ራስ ካሳና ራስ ስዩም በህብረት የአምባራዶ መንተራራ ይዘው ወደ ተንቤን እንዲገቡና የመቀሌን ዙሪያ ከቦ በገራልታ ያሉ ሁሉንም መንገዶች ዘግቶ ይዞ የጣሊያን ሰራዊት ምንም አይነት ስንቅና ትጥቅ እንዳያገኝ ማድረግ ነበር። በየቀኑ ወደ ጦር ሰፈራችን በቡድን በቡድን እየሆኑ የኤርትራ ተወላጅ የገበሬ ወታደሮች ይጎርፋሉ። እነዚህ ወታደሮች በሰላሙ ጊዜ ኤርትራ ውስጥ ውትድርና ገብተው ዛሬ ጦርነት ሲጀመር የጣሊያንን ጦር እየከዱ ከነጥጥቃቸው በምኒልክ እየማሉ ከወንድሞቻቸው ጋር ይቀላቀላሉ። እነዚህ ውድ የኤርትራ ልጆች የኢትዮጵያው ጦር በሚቀጥሉት 5 ወራት ከጠላት ጋር ገጥሞ ድል በመታባቸው የጦር አውድማዎች ሁሉ ተሳትፈው ጀግንነታቸውን አስመስክረዋል። የጣሊያን ጥቁር ሸሚዝ ለባሽ የጦር መኮንኖች በውጊያ ላይ በመጀመሪያው ረድፍ ኤርትራውያንን አሰልፎ አስተማማኝ በሆነ ርቀት ይከተሉ ነበር። ኤርትራውያን ታዲያ ሁሌም ከኢትዮጵያው ጦር ጋር በገጠሙ ጊዜ ወይ ፈጽሞ አይተኩሱም አሊያም ሆን ብለው ወደ ሰማይ እየተኮሱ ከወንድሞቻቸው ጋር ይቀላቀሉ ነበር። ኢትዮጵያውያንም ኤርትራውያንን ትጥቅ ለማስፈታት ጊዜ ሳይፈጁ አልፈው የጣሊያኑን ጦር ይገጥሙ ነበር። በዚህ ሁኔታ የሚደነግጠው የጣሊያን ጦር ብዙም ሳይታኮስ ይሸሽ ነበር። ኤርትራውያን በሚበዙበት የጣሊያን ክፍለ ጦሮች ብዙ ጊዜ ብጥብጥ ይነሳ ነበር። በአብዛኛው ኤርትራውያን ጣሊያኖቹን አለቆቻቸውን ረሽነው ከነሙሉ ትጥቃቸው ወደ ኢትዮጵያውያን ወንድሞቻቸው ወገን የሚገቡበት ጊዜ ትንሽ አልነበረም። በጦር ሰፈራችን እነዚህን ኤርትራውያን ለመቀበል በየቀኑ ድግስ ብቻ ነበር። ኤርትራውያን በምኒልክ ስም እየማሉ በተለያዩ ደጃዝማቾችና ፊታውራሪዎች ስር ይመደቡ ነበር። አልፎ አልፎም ራስ ካሳ ሹመት እየሰጡ የራሳቸውን ጦር እንዲመሩም ያደርጉ ነበር። ጣሊያን የቀኝ ግዛት አስተዳደሮች በእነዚህ ኤርትራውያን ላይ ከፍተኛ የሚሉትን እርምጃ ሁሉ ይወስዱ ነበር። ወደ ኢትዮጵያ የከዳ ወጣት ቤተሰቦችን ንብረት ይወርሳሉ። ንብረትም ከሌላቸው ያስሯቸው ነበር። አልፎ አልፎም ለመቀጣጫ ወጣቶችን ሰብስበው ይረሽኑ ነበር። ይሄ የጣሊያኖች ጭካኔ ውድ የኤርትራን ልጆች ግን ወደኋላ አላስበረገጋቸውም። በየጊዜው ይጎርፉ ነበር።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንን ዝግጅት ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።